ወደ ዩናይትድ ስቴትስ ለመጓዝ አስበዋል። እንደዛ ከሆነ ተበቀሉ የኮቪድ-19 መመሪያዎችን ለመተግበር መዘጋጀት ይኖርበታል። ሙሉ ለሙሉ መከተብ ያለበት ሲሆን ከዚህ በተጨማሪም ተቀጣይ ሳምንት ጀምሮ ለጉብኝት የሚጓዙ ሰዎች ቀድሞ ከነበረው የ72 ሰዓታት ምርመራ በመልኩ የ24 ሰዓት ኮቪድ-19 ነጻ የምርመራ ውጤት ማቅረብ ይጠበቅባቸዋል። ይህም በዜግነት የሚገደብ አይደለም። ፕሬዝዳንት ጆ ባይደን በመመሪያዎቹ ዙሪያ እንዲህ ይላሉ።
This tidal testing timetable provides an added degree of
ሳይንቲስቶች አሚኮርን የተሰኘውን ዝርያ ለመመርመር የተጣበበ ጊዜ ሰሌዳን ያላቸው። ይህም ተጨማሪ የሆነ ጥንቃቄ ያስፈልጋል ማለት ነው። እናም በዚህ የክረምት ወቅት በህዝብ መጓጓዣዎች፣ በባቡሮችና የአየር በረራዎች ላይ የአፍና አፍንጫ መሸፈኛ ጭንብል መመሪያዎችን አራዝመናል።
እነዚህም መመሪያዎች ፕሬዝዳንቱ የሶስተኛ ዙር የኮቪድ-19 ክትባትን ለአዛውንቶች ማቅረብ እንዲሁም ነጻ ከሆነ የህፃናት ክትባትን ተደራሽ ከማድረግ ጋር አያይዘው ይፋ ያደረጉት ትላንት ነው። የመጀመሪያው ኦሚክሮን ቫይረስም ወደ ደቡብ አፍሪካ ከካሊፎርኒያ ተጉዞ በነበረ አንድ ሰው ላይ ረቡዕ ዕለት መገኘቱ ተረጋግጧል። የባይደን አስተዳደር ደቡብ አፍሪካን ጨምሮ የኦሚክሮን ቫይረስ ዝርያ ከተገኘባቸው 9 ሀገራት የሚመጡ ጉዞዎችንም አግዷል። ከዚህ በተጨማሪም ፕሬዝዳንቱ አስተዳደራቸው በቀጣዮቹ 200 ሚሊዮን የኮቪድ-19 ክትባቶችን ለተለያዩ ሀገራት እንደሚልክም አስታውቀዋል።
ሁሉም በቅድሚያ ህዝባችን መጠበቁን እርግጠኛ ሆናለሁ። ነገር ግን ዓለም በሙሉ እንዲከተብ ማድረግ ለሞራል ብቻ የምናደርገው ነገር አይደለም። ይሄ በእኔ አተያይ አሜሪካውያን አሁን ከምናየው ቫይረስ እንዲጠበቁ የምናደርግበት የሞራል ግዴታችን ነው።
እነዚህ ክትባቶች በጆንሰን ኤንድ ጆንሰን እና በዓለም አቀፍ የኮቪድ-19 ክትባት ጥምረት ኮቫክስ አማካኝነት በጦርነት ወደ ተጎዱ ቦታዎች እና የስደተኛ መጠለያ ጣቢያዎች የሚላኩ ይሆናሉ። በዚህ ጉዳይ ላይ የዋይት ሀውስ ቃል አቀባይ ጄን ፓስኪ እንዲህ ይላሉ።
ዓለም አቀፍ ከሆኑ እንደ የተባበሩት መንግስታት ድርጅት ከመሰሉና ከሌሎች የታመኑ እርዳታን ከሚቀበሉና ክትባቶችን ለማህበረሰብ ከሚያደርሱ የጤና አጋሮች ጋር በመሆን እየሰራን ነው።
በቅርቡ በዱክ ዩኒቨርሲቲ የተሰራ ትንታኔ የተባበሩት መንግስታት ድርጅት በአመቱ ማገባደጃ ላይ 40% የሚሆነውን የዓለም ዝቅተኛና መካከለኛ ገቢ ያለው ህዝብ በክትባት ለማዳረስ ያስቀመጠውን ግብ ለማሳካት ከዓለም አቀፍ የክትባት ጥምረት ኮቫክስ ውጪ 650 ሚሊዮን ክትባቶች ያስፈልጉታል ይላል። ነገር ግን ይህንንም ቢሆን ማሳካት እንደሚቻል የዱክ ዩኒቨርሲቲ ዓለም አቀፍ የጤና ፈጠራ ማዕከል አባል ክሪሽና ኡዲያ ኩማር ይገልጻሉ።
እጅግ ብዙ ቢመስልም ቡድን 7 በመባል የሚጠሩት የበለጸጉት ሀገራት ዜጎቻቸውን በሙሉ 2 ዙር ከትበው ተጨማሪ 3ኛውንም አከናውነው ሲያበቁ 800 ሚሊዮን የሚሆን በሌላ ቦታ ላይ ጥቅም ላይ የሚውል ትርፍ ክትባት ይቀራቸዋል።
ምንም እንኳን በዓለም ዙሪያ የክትባት ስርጭት ፍትሃዊነት ችግር ቢኖርም በአሁን ሰዓት ግን ትልቁ ጋሬጣ በክትባቱ ጥራትና ውጤታማነት ዙሪያ በዓለም ላይ ያለው ጥርጣሬ ነው። የባይደን አስተዳደር ታዲያ የሌሎች ሀገራት ህዝቦች ያለባቸውን ክትባት ማንገራገር ለማሸነፍ እየሰራ መሆኑንም አስታውቋል።